The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሚያዝያ 7 2013 ዓ ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ግብፅና ሱዳን በአፍሪካ ህብረት የሚመራውን የታላቁ የህዳሴ ግድብ ድርድርን ለማሰናከል እየሰሩ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ከሰሰ። በአማራ ክልል ሰሜን ቀጠና በአጣዬና ካራቆሬ ወረዳዎች ትላንት በጀመረው ጥቃት ምክንያት ብዙ ሰዎች ከመኖሪያቸው ለመሸሽ መገደዳቸውን የአካባቢው ባለስልጣኖችና ነዋሪዎች ገለጹ የሚሉትና ሌሎችም ዝግጅቶች አሉን።
ይህን ጉዳይ ከአፍሪካ ማዕቀፍ አውጥቷ ወደ አሜሪካ የወሰዱበት ሁኔታ ነበር። ደቡብ አፍሪካ የአፍሪካ ህብረትን መምራት ሲጀምርና ሂደቱን መምራት ሲጀምር ከዚህ ከሂደቱ በተለያዩ ሰበቦች ይገባሉ ይወጣሉ።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ናቸው። በዕለቱ አብይ ርዕስ ይቀርባሉ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ። እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ሰኞ ዕለት ሚያዝያ 4 2013 ዓመተ ምህረት የኤርትራ ወታደሮች በአድዋ ከተማ ነዋሪዎች ላይ ድንገተኛ ጥቃት ከፍተው 3 ሰዎች መግደላቸውንና 19 ማቁሰላቸውን የዓይን እማኞቹን ጠቅሶ ባወጣው ሪፖርት አስታወቀ። በሌላ በኩል ድርጊቱ መፈጸሙን አንድ የትግራይ ክልል ጊዜያዊ አስተዳደር ባለስልጣን ለሮይተርስ የዜና ወኪል አረጋግጠዋል። ጽዮን ግርማ ዝርዝሩን ይዛለች።
አምነስቲ ኢንተርናሽናል የዓይን እማኞቹ የነገሩትን ጠቅሶ እንደዘገበው የኤርትራ ወታደሮች አድዋ ከተማን ሲያቋርጡ ዋና መንገድ ላይ በሚገኝ የአውቶቡስ መናኸሪያ አካባቢ ሰላማዊ ሰዎች ላይ ድንገት ተኩስ ከፍቷል ብለዋል። በመግለጫው ላይ በኤርትራ ወታደሮች በደረሰው ሌላ ጥቃት ምክንያት 3 ሰዎች ሕይወታቸውን አጥተዋል፣ 19 ደግሞ ቆስለው በሆስፒታል ይገኛሉ ያሉት የድርጅቱ የምስራቅ አፍሪካና የአፍሪካ ቀንድ ምክትል ዳይሬክተር ሳራ ጃክሰን በሰላማዊ ሰዎች ላይ ሆን ተብለው የሚፈጸሙ ጥቃቶች በዓለም አቀፍ የሰብአዊ መብቶች ሕግ የተከለከሉ በመሆናቸው በአስቸኳይ ሊቆሙ ይገባል ብለዋል። በሌላ በኩል ሮይተርስ የዜና ወኪል የአካባቢውን ባለስልጣን ጠቅሶ የተገደሉት ሰዎች 9 መሆናቸውን ዘግቧል። አስተያየታቸውን ለሮይተርስ የሰጡት የትግራይ ክልል ጊዜያዊ አስተዳደርና የአካባቢው ባለስልጣን ብርሃነ ገብረ ጻድቅ በአድዋ ከተማ የተፈጸመውን ጥቃት ለመከላከል የኢትዮጵያ መከላከያ ሰራዊት ጣልቃ ገብቷል ብለዋል። የኤርትራ ወታደሮች ሰላማዊ ዜጎችን መግደላቸውን ገልጸው የኢትዮጵያ ወታደሮች ጣልቃ ባይገቡ ኖሮ ተጨማሪ ሰላማዊ ሰዎች ይገደሉ ነበር ሲሉ ለሮይተርስ አስተያየታቸውን ሰጥተዋል። የኤርትራ ማስታወቂያ ሚኒስትር የባነ ገብረ መስቀል በጽሁፍ በሰጡት ምላሽ የኤርትራ ወታደሮች በትግራይ ክልል ውስጥ መኖር አለመኖራቸውን በተመለከተ በቀጥታ ምላሽ ባይሰጡም በአጠቃላይ የኤርትራ ወታደሮች ሰላማዊ ሰዎችን በፍጹም አይገድሉም ብለዋል። አምነስቲ በበኩሉ የስድስት የዓይን እማኞቹን ቃል ጠቅሶ ባወጣው ሪፖርት በጥቃቱ ከቆሰሉት የተወሰኑ ሰዎች አድዋ ከተማ ውስጥ ዶን ቦስኮ ወደ ተባለ ሆስፒታል ተወስደው እንደነበርና 19ኙ ደግሞ ለተጨማሪ ሕክምና ወደ አክሱም ሆስፒታል መላካቸውን በመግለጫው ላይ ሰፍሯል። በሌላ በኩል እንደ አውሮፓውያን የቀን አቆጣጠር ከ2020 ታህሳስ ወር አጋማሽ ጀምሮ ትግራይ ውስጥ የሕክምና እርዳታ እየሰጠ እንደሚገኝ ያስታወሰው ዓለም አቀፉ የድንበር የለሽ ሐኪሞች ማህበር MSF የምስራቅ አፍሪካ ክፍል በትዊተር ገጽ ላይ እንዳሰፈረው ሰኞ ረፋድ ላይ 18 ሰዎች ጉዳት ደርሶባቸው ኪዳነ ምህረት ወደ ተባለ ሆስፒታል እንደመጡና የ11ዱ ጉዳት ከፍተኛ በመሆኑ ወደ አክሱም ሆስፒታል እንደተላኩ አስፍሯል። የቆሰሉት ሰዎች ደግሞ በአድዋ የአውቶቡስ መናኸሪያ አካባቢ ወታደሮች በከፈቱባቸው ተኩስ አደጋው እንደደረሰባቸው መናገራቸውን ማህበሩ አስታውቋል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ መረጃዎችን ለማግኘት ሙከራ እያደረግን ነው። በሌላ ዘገባ እንመለስበታለን። የአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ሲዮን ለዘገባው አመሰግናለሁ። የመን ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ 160 ኢትዮጵያውያን ስደተኞችን ከትናንት በስቲያ ማክሰኞ ከኤደን ወደ አዲስ አበባ መውሰዱን ዓለም አቀፉ የፍልሰት ድርጅት IOM አስታወቀ። ይሁን እንጂ አሁንም ኢትዮጵያውያን የሚበዙበት 32000 ስደተኞች የመን ውስጥ በአስቸጋሪ ሁኔታ ውስጥ ይገኛሉ። አመሰግናለሁ ጽዮን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ አስቀድሞ ይፋ ባልተደረገ ጉብኝት አፍጋኒስታን ዋና ከተማ ካቡል ገብተዋል። ብሊንከን ዩናይትድ ስቴትስ የቀሯትን ወታደሮች የምታስወጣ ቢሆንም ከአፍጋኒስታን ጋር ላላት አጋርነት አሁንም ቁርጠኝነቷ እንደጸና የሚቆይ መሆኑን ለሀገሪቱ መሪዎች አስታውቀዋቸዋል። ከአፍጋኒስታን ፕሬዚደንት አሽራፍ ጋኒ እና ከሌሎችም ባለስልጣናት ጋር የተወያዩት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን አጋርነታችን እየተቀያየረ ነው፣ ነገር ግን ዘላቂ አጋርነት ሆኖ ይቆያል ብለዋቸዋል። የውጭ ጉዳይ ሚኒስትሩ ወደ አፍጋኒስታን የተጓዙት ትናንት ፕሬዚደንት ጆ ባይደን በዚያች ሀገር ያሉት የዩናይትድ ስቴትስ ወታደሮች በሙሉ እስከዚህ የአውሮፓ 2021 ዓመተ ምህረት መስከረም 1 ድረስ በሚኖረው ጊዜ ውስጥ በሙሉ እንደሚወጡ ትናንት ይፋ ባደረጉ ማግስት መሆኑ ነው። የአፍጋኒስታን ፕሬዝደንት ጋኒ በበኩላቸው ውሳኔያቸውን እናከብራለን፣ እኛም ቅድሚያ ትኩረት የምንሰጣቸውን ጉዳዮቻችንን እናስተካክላለን ብለዋል። አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን በሰጡት ቃል ዩናይትድ ስቴትስ አፍጋኒስታን ውስጥ ወታደራዊ ኃይል የማይኖራት ቢሆንም ማናቸውንም ሊከሰት የሚችል ስጋት ለመጋፈጥ ግን አቅሙ አላት ሲሉ አስረድተዋል። ፕሬዚደንት ጆ ባይደን ትናንት በቴሌቪዥን ባደረጉት መግለጫቸው ዩናይትድ ስቴትስ እስከ መጪው መስከረም 1 እንደ አውሮፓውያን አቆጣጠር 2500 የሚሆኑትን ወታደሮቿን ከአፍጋኒስታን እንደምታስወጣ ይፋ አድርገዋል። ይህ ቀነ ገደብ ባለፈው ዓመት የትራምፕ አስተዳደርና የታሊባን መሪዎች ከተስማሙበት ከግንቦት አንዱ ለወራት ያህል ዘግይቶ የሚፈጸም መሆኑ ነው የተነገረው። የአሜሪካ ድምጽ የዋይት ሃውስ ዘጋቢ ፓትሲ ዊዳኩስዋራ ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል።
ከ20 ዓመታት በኋላ ወደ ትሪሊየን ዶላሮች ካወጣችበት ከ2300 አሜሪካውያንን ህይወት ካጣችበትና በ10000 ሰዎች የሚቆጠሩ የአፍጋን ዜጎች ህይወታቸውን ከተነጠቁበት በኋላ ዩናይትድ ስቴትስ አሁን ይበቃል ያለች ነው።
We went to war with clear goals. We achieved those objectives. Bin Laden is dead and Al-Qaeda is degraded in Iraq and Afghanistan. And it's time to end the forever war.
ወደ ጦርነት ይሄድነው ግልጽ ግብ ይዘን ነው። ግባችንን አሳክተናል። ቢላደን ሞቷል። አልቃይዳ በኢራቅና አፍጋኒስታን ውስጥ ተመናምኗል። ስለዚህ ይህ የሁሉ ግዜ ጦርነት ማቆሚያው ግዜ ነው።
እንደ አውሮፓ አቆጣጠር መስከረም 11 2001 ላይ የአልቃይዳ አሸባሪ ቡድን አባላት በዩናይትድ ስቴትስ ላይ ያደረሱትን ጥቃት ተከትሎ በዚያ የተጠለሉትን አሸባሪዎች ለማደን አፍጋኒስታንን የወረረችው አሜሪካ 2500 የሚሆኑ ወታደሮቿን ጨርሳ እንደምታወጣ ባይደን ተናግረዋል። የትራምፕ አስተዳደር ከታሊባን መሪዎች ጋር የነበረው ስምምነት ወታደሮቹን ለማስወጣት የታሰበው ግንቦት 1 ላይ ሲሆን በአጸፋው አፍጋኒስታንን የተቆጣጠሩት የእስልምና አክራሪዎቹ የታሊባን መሪዎች ከአልቃይዳ ጋር የነበራቸውን ግንኙነት ለማቋረጥ ተስማምተዋል። ፕሬዚደንት ባይደን አፍጋኒስታንን ያለምንም ቅድመ ሁኔታ ለቀው መውጣት እንደሚፈልጉ ተናግረዋል። ያንኑ አይነት ጦርነት ያካሄዱ የተለየ ውጤት መጠበቅ አያስፈልግም ባይ ናቸው። አንዳንድ የሪፐብሊካን አባላት ታሊባኖች ቀጠናውን መልሰው የሚቆጣጠሩት ሲሆን ይህም የአፍጋኒስታንና የአሜሪካን ግንኙነት ይጎዳል ይላሉ። ሪፐብሊካኑ ሴኔተር Lindsey Graham አንዱ ናቸው።
President Biden unfortunately has chosen the highest risk option available, which is to leave no matter what.
President Biden እንዳለመታደል ሆኖ የመረጡት እጅግ አስቸጋሪ ሆኖ ውሳኔ ነው። ይህም ለቆ መውጣት ነው። ምንም ይሁን ምን
ከዩናይትድ ስቴትስ ጋር በመቀናጀት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ወደ 10000 የሚደርሱ ወታደሮቹን ግንቦት 1 ቀን ከአፍጋኒስታን እንደሚያወጣ በትናንትናው ዕለት አስታውቋል። ፕሬዚደንት ባይደን እሳቸውና አጋራቸው ወደ 300000 የሚደርሱ ተጨማሪ የአፍጋን ወታደሮችን እንደሚያሰለጥኑና የሰብአዊ እርዳታና በዲፕሎማሲያዊ በኩልም እንደሚያግዟቸው ተናግረዋል። ባይደን ጦራቸውን ከግንቦት ይልቅ በመስከረም ወር እንደሚያሰጡ የሰጡትን መግለጫ ተከትሎ ታሊባን ባወጣው መግለጫ ትልቅ ሁከትን ሊነሳና የአፍጋን መንግስት ሊፈረካከስ ይችላል ሲል አስጠንቅቋል። ፕሬዝደንት ባይደን መግለጫውን ከሰጡ በኋላ በአርሊንግተን ቨርጂኒያ በሚገኘው ብሔራዊ የጀግኖች መካነ መቃብር ላይ በመገኘት በጦርነቱ የተሰዉትን አሜሪካውያን ወታደሮችን አስበዋል።
ደረጀ ደስታን ለዘገባው አመሰግናለሁ። በሌላ ዜና የባይደን አስተዳደር 10 የሩሲያ ዲፕሎማቶችን ከሀገር እንደሚያባርርና 30 በሚሆኑ ሩሲያውያን ግለሰቦችና ኩባንያዎች ላይ ማዕቀብ መጣሉን በዛሬው ዕለት አስታውቋል። ይህ የባይደን አስተዳደር እርምጃ የተወሰደው ክሬምሊንን ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ጣልቃ በመግባትና በፌደራሉ መንግስት ተቋማት ላይ መረጃዎችን ሰርስሮ በመስረቅ በፈጸማቸው አድራጎቶች በተጠያቂነት ለመያዝ እያደረገ ያለው እንቅስቃሴ አካል እንደሆነ ተገልጿል። በዩናይትድ ስቴትስ የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት በወሰዱ ሰዎች ላይ የታየው የደም መርጋት ከክትባቱ ጋር ግንኙነት ይኖረው እንደሆነ እየመረመረ ያለው የጤና ጠቢባንን ያሰባሰበው ነጻው የምክክር ኮሚቴ ስለ ጉዳዩ ተጨማሪ መረጃዎችን እስከሚያሰባስብ በሚል የመጨረሻ ውሳኔ መስጠቱን አዘግይቶታል። ለሰዓቱ ያለን ዜና በዚህ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የግብጽ መንግስት ለአፍሪካ ህብረትና ለአፍሪካውያን አክብሮትም እምነትም የለውም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ለአፍሪካውያን አምባሳደሮች እንደተናገረ ተገለጸ። የአፍሪካን ወንዝ ጉዳይ የአረብ ጉዳይ ማድረግ ከንቱ ልፋት ነው ሲሉ የሚኒስቴሩ ቃል አቀባይ አስታወቁ። በትግራይ ሰብአዊ እርዳታ ለማቅረብ ሲወተውቱ ነበር የተባሉ ወገኖች ቃልና ተግባርም በእጅግ የተራራቀ ነው ብለዋል ቃል አቀባዩ። መለስካቸው አማ ስለ ጉዳዩ ዘገባ አድርሶናል።
በህዳሴ ግድብ ዙሪያ ዴሞክራቲክ ኮንጎ ኪንሻሳ ከተማ ተደርጎ የነበረው የሶስቱ ሀገሮች ድርድር አለውጤት የመቋጨቱ ምክንያት የሁለቱ የታችኛው ተፋሰስ ሀገሮች እንደሆኑ የኢትዮጵያ የውጭ ጉዳይና የውሃ የመስኖና ኃይል ሚኒስትሮች በአዲስ አበባ ለሚገኙ የአፍሪካ ሀገሮች አምባሳደሮች ግልጽ እንዳደረጉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ኢትዮጵያ ወደ ኪንሻሳ ያቀናችው በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች የሚያደርጉትን ድርድር በአፍሪካዊነት መንፈስ የአፍሪካን ችግር በአፍሪካ ለመፍታት ይቻላል በሚል እምነት ነበረ። ይሁንና በሌላው ወገን ይህን የአፍሪካ ጉዳይ ከአፍሪካ የማውጣት የአፍሪካን ማዕቀፍም እንዳይሳካ ይገፋ ነበረ ሲሉ አምባሳደር ዲና አስታውሰዋል። አምባሳደሩ ስም በቀጥታ ባይጠቅሱም ለዚህ በግንባር ቀደምነት ተዋናይ የሆነው የግብጽ መንግስት እንደሆነ ከሰጡት ማብራሪያ መገመት ይቻላል።
የምንለው ሀገር የአፍሪካ ህብረት ሊቀመንበር በነበረበትም ሰዓት ይህን ጉዳይ ከአፍሪካ ማዕቀፍ አውጥቶ አሜሪካ ነገር ወስዶታል። ወደ አሜሪካ የወሰዱበት ሁኔታ ነበር። ቀጥሎም ደቡብ አፍሪካ የዚህን የአፍሪካ ህብረትን መምራት ሲጀምርና ሂደቱን መምራት ሲጀምር ከዚህ ከሂደቱ በተለያዩ ሰበቦች 7 ጊዜ ይወጣ ነበር፣ ይገባሉ፣ ይወጣሉ። ዛሬም ኮንጎ ጀምራ ገና ይሳካ ሳይታወቅ ገና ከጅምሩ የአፍሪካን ሂደት ለማደናቀፍ ባላቸው የቆየ ፍላጎት አሁንም እንዳይሳካ አድርገውታል። ይዞት የመጡትም አጀንዳ እንደምታውቁት ኳርቴት የሚል አራት ሀገሮች ይግቡ ብቻ አይደለም፣ ታዛዛብነት እነዚህ የተባሉ ሰባካላት ነበሩ በፊትም ከአፍሪካ ህብረት እኩል ሚና ይኖራቸው። ይሄ ሲደመር ሲቀነስ ምንም ማለት አይደለም፣ ክሊር ለአፍሪካ አክብሮት የለንም ነው፣ ለአፍሪካ እምነት የለንም ነው። ፕሮሰሱ በአፍሪካ እንዲሳካ አንፈልግም ማለት ነው። ኦብቪየስሊ ክስ ሳይሆን ይሄ በተግባር ያስመሰከሩት ነው ማለት ነው። ይሄ ነው አንዱ ልዩነት። እንደምታውቁት በዚህ ገፍተውበታል። አሁንም ከዛ ከመጡ ወዳው እንደተመለሱ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ጽህፈት ቤት ዩኤን ሴኩሪቲ ካውንስል ደብዳቤ ጽፏል። የነበራቸው ኢንቴንሽን ነው፣ ዘመቻው ይሆን አፍሪካ እንዳይሳካለት በአፍሪካ ማቀፍ የጉዳይን ፈታ እንዳይፈታ የማድረግ ነገር ነው ያለው።
ቃል አቀባዩ የኢትዮጵያን አቋም ሲያብራሩ በመጀመሪያ በውሃ ሙሌትና በሙሌት አስተዳደር ቅድሚያ ስምምነት እንዲኖር ኢትዮጵያ ትፈልጋለች። የውሃ አጠቃቀምን በተመለከተ መሰረታዊ ድንበር ተሻጋሪ ሀብቶችን በሚገዙ ዓለም አቀፋዊ ድንቦች መሰረት ምክንያታዊና ፍትሐዊ ወደሆነ ስምምነት መድረስ ትፈልጋለች ብለዋል። ሱዳን በዚህ ረገድ የወሰደችው አቋም የሶስተኛ ወገንን አጀንዳ ማራመድ እንጂ ሌላ ምክንያት እንደሌለው ገልጸው የአፍሪካን ወንዝ ጉዳይ የአረብ ጉዳይ ማድረግ ከንቱ ልፋት ነው ብለዋል።
በተለይ ሁለተኛው ሀገር ወደዚህ ወደኛ ቅርብ ያለው ሀገር ምንም ጉዳይ የለውም። ከዚህ በኋላ አብዛኛው ጥያቄዎቹ ተሟልቷል። የዳታ ጥያቄ ነበር። ከዚህ በፊት ዳታ በሬሲፕሮሲቲ ስንል ነበር የቆየ ነው፣ እናንተም ስትሰጡን እኛ እንሰጣችኋለን የሚል። አሁን ግን ይኸው ከፈለጋችሁ እንፈርምላችኋለን። የዳም ሴፍቲን በተመለከተ አሞላሉን በተመለከተ ይኸው። ስለዚህ አጀንዳ የለው ሁለተኛው ሀገር፣ በተለይ ሱዳን ምንም የራሱ አጀንዳ ይዞ አይደለም እዚህ ጋር ያለው። የውክልና የምንለው ዝም ብለን አይደለም። ጥያቄያቸው ሁልጊዜም ከመጀመሪያው ጀምሮ በዚህ ግድብ ተጠቃሚዎች መሆኑን የሱዳን ሕዝብ በደንብ ያውቃል። ከኢትዮጵያ በላይ እንዳውም ግድቡ ለነሱ እንደሚጠቅም ከተከዜ ግድብ ግንባታ ወዲህ በደንብ የተረዱበት ሁኔታ ነው የነበረው። ይህን ነገር እየተረዱ ነው። በተለይ ወታደራዊ ክንፉ የሌሎችን መልእክት ይዞ የሌሎችን ተልእኮ ይዞ በዚህ ሁኔታ ላይ እየተንቀሳቀሰ ያለው ማለት ነው። ጉዳዩን የአፍሪካ ወንዝ የአረብ ጉዳይ ማድረጉም እንደዚሁ ፉታይል ኤክሰርሳይዝ ምንም ወደማይመለከተው ደግሞ አጉል በረሃ ይህንን ውሃ ለመውሰድ ሁሉ የሚደረገው እንቅስቃሴ በፍጹም ተቀባይነት የሌለው ነው የሚሆነው። ሶ እኛ ለዚህ ለአፍሪካ ፕሮሰስ ይሄ ፕሮሰስ እንዲሳካ ፍላጎት አለን ነው። ይህንን ነው ለአፍሪካ አምባሳደሮቻችን እንደ ማብራሪያ ባለፈው ሳምንት ተሰጥቷል።
ሁለቱ ሚኒስትሮች በትግራይ ባለው ወቅታዊ ሁኔታ ላይም ለአምባሳደሮቹ ማብራሪያ እንደሰጡ አስታውሰዋል። በትግራይ ክልል በተፈጠረው ግጭት ሳቢያ አያሌ ሰብአዊ እርዳታ እንደሚያስፈልግ፣ መንግስትም በዚህ ረገድ እርዳታ ለሚሹ ወገኖች 700 የሚሆነውን መጠን እንደሚያቀርብ የገለጹት አምባሳደር ዲና ሙፍቲ እርዳታ እናድርስ እያሉ ሲጠየቁ የነበሩ ያሏቸውን በተለይም ምዕራባውያን መንግስታትን ተችተዋል።
አክሰስን በተመለከተ እዚሁ ከዚሁ ሳንወጣ መነሳት ያለበት ጉዳይ ሰብአዊ እርዳታ ሰጪ ወገኖች በተለይ ምዕራባውያኑ በብዛት አክሰስ ክፈቱ ክፈቱ የሚል ነገር ነበር። በጣም ብዙ ነገር በመርከብ ጭነው በር ላይ ቆመው እንደውም በአውሮፕላን በመኪና በባቡር ጭነው እርዳታውን ለማድረስ መንገድ ያጡ ነበር የሚመስለው። እንዴ ክፈቱን ቶሎ፣ ሰው እየሞተ ነው፣ እየደረስን ነው፣ መድኃኒት ጭነው የመጡ ነበር የሚመስለው። ነገር ግን ሲከፈት ምንም የለም። አብዛኛው ባዶ እጁ ነው። ምናልባት እንደውም ሳተላይት እንትን ፍቀዱልን የሚል ነው አንዳንዱ። አሜሪካኖች ግን በዚሁ አጋጣሚ ጥሩ እርዳታ ሰጥቷል፣ ጎልጎላ እርዳታ ሰጥቷል፣ ሊመሰገኑ ይገባል። የምትናገረውን ነገር ከዛ ጋር ተመጣጣኝ ነገር ማድረግ ማለት እሱ ነው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩኤስ አሜሪካ ፕሬዚዳንት ጆ ባይደን የጸጥታ አማካሪ ጋር በስልክ ውይይት ማድረጋቸውንና ህዳሴ ግድብን በተመለከተ በትግራይ ወቅታዊ ሁኔታ በኢትዮጵያና በሱዳን ድንበር ላይ እንዲሁም በመጪው የኢትዮጵያ ምርጫ ላይ ማብራሪያ እንደሰጧቸው ቃል አቀባዩ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ከተማ አስተዳደር ከራቆሪ ከተማና ዙሪያው አካባቢዎች ከትናንት ምሽት ጀምሮ እስከ ጠዋት የዘለቀ በከባድ መሳሪያ የታገዘ ጥቃት መካሄዱን የወረዳው አስተዳደር አስታወቀ። ወረዳው በቅርቡ ከኦሮሞ ብሔረሰብ ጋር በሚያጎራብቱ አካባቢዎች በተፈጠረው ግጭት ከቤት ንብረታቸው የተፈናቀሉ ነዋሪዎችን ለማቋቋም ጥረት እያደረኩ ነው ባለበት ወቅት ጥቃቱ መሰንዘሩ ለሌላ ሰብአዊ ቀውስ የሚዳርግ ነው ይላል። በጥቃቱ የሞቱና የቆሰሉ ንጹሐን ስለመኖራቸው እየተነገረ ነው። መስፍን አራጌ ዝርዝር ዘገባ ልኮልናል።
ትናንት ከምሽቱ 2 ሰዓት ጀምሮ በከባድ መሳሪያ የተደራጁ ታጣቂ ኃይሎች በአጣዬ ከተማ ላይ ጥቃት መሰንዘራቸውንና ጥቃቱም እስከ ጠዋት መዝለቁን የኤፍራታ ግድም ወረዳ አስተዳዳሪ ደምሰው መሸሻ ተናግረዋል።
መከላከያ ነበረ፣ መከላከያ ላይ ጭምር ነው ሲተኮሰው። ሲነጋ ነው መከላከያ እንግዲህ ያው እርምጃ ወስዶ አሁን ትንሽ ረፍት ፋታ ያገኘ ነው ማለት ነው።
ጥቃቱ ከአጣዬ ከተማ ተሻግሮ አጎራባች ቀበሌዎችና ከተሞች ላይ መቀስቀሱን ገልጸዋል።
ከገጠሩ ዙሪያ ደግሞ ስቲል አሁን ድረስ ቀራቆሪ ከተማ አካባቢ ላይ ያለ አሁን ድረስ ጠዋት 12 ሰዓት ጀምሮ አለ። ያው መከላከያና ፌዴራል ተልኳል። አሁን ግን አልቆመም።
በምን ምክንያት ይሆን የተቀሰቀሰው?
ምንም ምክንያት የለም። ከባለፈው ጋር የተያያዘ ነው።
በሰውና በንብረት ላይ የደረሰ ጉዳት ይኖር ይሆን?
እንግዲህ ገና ነው።
ከአካባቢው ያገኙት መረጃ ነው ብለው አስተዳዳሪው በሰጡት ጥቆማ በጥቃቱ ሁለት ሰዎች የመቁሰል አደጋ ደርሶባቸዋል። የአንደኛው ህይወትም በአሳሳቢ ደረጃ ላይ ይገኛል። ተኩሱ ረገብ ቢልም በህዝቡ ዘንድ ከፍተኛ ስጋትና አለመረጋጋት እንደሚስተዋል ካስተዳዳሪው ማብራሪያ ለማወቅ ተችሏል።
ማይደጋት የለም ሰው እንደባለፈው አከባቢው ለቆ ወደ ገጠር ወጣ እና ከጸጥ ብሎ አለ መከላከያና ሚሊሻ ብቻ ነው ከተማው ላይ የሚታየው ሌላ ነገር የለም።
ትራንስፖርትም ቆሟል ማለት ነው?
ቆሟል የለም የፌደራል መንገድ ትራንስፖርት ቆሟል።
ከሳምንታት በፊት በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞኖች አጎራባች ወረዳዎች ላይ በተቀሰቀሰ ግጭት ከሁለቱም ወገኖች የሰው ህይወት ማለፉን የአካል ጉዳት መከሰቱን ንብረት መውደሙንና ሰዎች ከቀያቸው መፈናቀላቸውን የሁለቱም ዞኖች አመራሮች በተለያዩ ጊዜያት ለመገናኛ ብዙሃን ገልጸዋል። የተፈናቀሉትን መልሰን ለማቋቋም ጥረት እያደረግን ባለንበት ሰዓት የጥቃት መሰንዘሩ ነዋሪው ለሌላ ዙር መፈናቀል እንዳይደረግ ያሰጋል ብለዋል። የፍራታ ግድም ወረዳ አስተዳዳሪ በቅርቡ በተቀሰቀሰው ግጭት 60 ሺህ የሚደርሱ የወረዳው ነዋሪዎች ተፈናቅለው እንደነበርና ከነዚህም 40 ሺህ የሚጠጉትን ወደ ቀያቸው ለመመለስ ጥረት እየተደረገ መሆኑን ጠቅሶ የአሜሪካ ድምጽ ሬዲዮ ከቀናት በፊት መዘገቡ ይታወሳል። በተመሳሳይ ሁኔታ ካራቆሪ ከተማ ላይም በከባድ መሳሪያ የታገዘ ጥቃት ተሰንዝሮ እንደነበርና ከተማዋን ለጊዜው ከጥቃቱ መከላከል ቢቻልም በአቅራቢያው በሚገኙ ቀበሌዎች የተኩስ ልውውጥ እንደሚሰማ አስተያየታቸውን ያደረሱን የከተማዋ ነዋሪ ገልጸዋል። ካለውበት አስቸጋሪ ውጥረት አንጻር ሰሞኑን ቢጠቀስ ጉዳት ሊደርስብኝ ይችላል ያሉ አስተያየት ሰጪ ቢያንስ ሁለት የሚያውቋቸው ሰዎች መሞታቸውን ጠቁመዋል። ካራቆሬንና ጣየ ከተሞችን በሚያጎራብቱ የአርጡማ ፎርስ የወረዳ አካባቢዎችም አልፎ አልፎ ተኩሶች እንደሚሰሙና ውጥረት መንገሱን ከሰዓት በፊት በስልክ ያናገርኳቸው የወረዳው አስተዳዳሪ አህመድ ኢብራሂም ተናግረዋል። ሁለቱ ወገኖች አንዱ ሌላውን በግጭት ቀስቃሽነት ሲከሱ ይስተማሉ። ከሰሜን ሸዋ በኩል ጥቃቱን እየሰነዘረ ያለው ኦነግ ሸኔ ነው፣ ጥቃቱም ድንበር ተሻግሮ በገዛ ቀያችን ላይ ነው ሲሉ፣ ከኦሮሞ ብሔረሰብ በኩል ደግሞ በአካባቢው ኦነግ ሸኔ የሚባል የታጠቀ ኃይል የለም፣ ይልቁንም የታጠቁ የአማራ ተወላጆች ናቸው ጥቃት የሰነዘሩት ይላሉ። በአካባቢው ክልሉን ልዩ ኃይል ጨምሮ የፌዴራል መከላከያ ሰራዊት ቢሰፍርም አዘናግቶና ጊዜ ጠብቆ በሚሰነዘር ጥቃት የንጹሃን ህይወት እየተቀጠፈ መሆኑን ከስፍራዎቹ የደረሰ መረጃ ያመለክታል። ከደሴ ባጣዬ ወደ አዲስ አበባም ሆነ ከአዲስ አበባ ባጣዬ ወደ ሰሜን የሀገሪቱ ክፍል የሚደረግ ጉዞ ዛሬ የተቋረጠ ሲሆን የህዝብ ማመላለሻ አውቶቡሶች ከደሴ መካነ ሰላም በመርጡ ለማርያም በኩል ተሻግረው ወደ አዲስ አበባ ለመዝለቅ ተገደዋል። ይህም 400 ኪሎ ሜትር የሚርቀው የአዲስ አበባ ጉዞ ላይ 257 ኪሎ ሜትር እንዲጨምር ያስገደደዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ወደ ምርጫ ነክ ዘገባዎች እናመራለን። የመራጮች ምዝገባ ከፍተኛ ተግዳሮት እንደገጠመው የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የሰላም እጦትና የመጓጓዣ ችግሮች ተጠቃሾች እንደሆኑ ተነገረ። በተቃዋሚ ፓርቲዎች እጩዎች የሚደርሰው ተጽዕኖ ለእጩዎች ምዝገባ መቀዛቀዝ እንደ ምክንያት ተጠቅሷል። በእጩዎቹ መታሰር የገዢው ፓርቲ ተወካይ ይቅርታ ጠይቀዋል። መለስካቸው አምሃ ስለ ጉዳዩ ዘገባ አድርሶናል።
የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ 2013 እንደሚወዳደሩ ካሳወቁ ተፎካካሪ ፓርቲዎች ጋር ለመወያየት ዛሬ የጠራው ስብሰባ ያተኮረው ከመጋቢት አጋማሽ ጀምሮ እስከ መጪው ሚያዝያ 16 ቀን ድረስ ይካሄዳል በተባለው የመራጮች ምዝገባ ሂደት ላይ ነበረ። ቦርዱ ባቀረባቸው ማብራሪያዎች መሰረት ምርጫ ይካሄድባቸዋል ተብሎ በእቅድ ከተያዙት ወደ 50 ሺህ የሚሆኑ ምርጫ ጣቢያዎች ተከፍተው ስራ የጀመሩት 25171 ብቻ ናቸው። ከዚያ በተጨማሪም የመራጮች ምዝገባ ባለፉት 15 ቀናት ውስጥ በመላ ሀገሪቱ እጅግ ዝቅተኛ መሆኑን የቦርድ ባለሙያዎችና መሪዎችም ገልጸዋል። በአዲስ አበባ ከተማ ከ200 ሺህ በጥቂቱ የሚበልጥ ቁጥር ያላቸው መራጮች ብቻ ተመዝግበዋል። ለመራጮች ምዝገባ መጓተት አንዱ ትልቅ ምክንያት የትራንስፖርት ወይም የመጓጓዣ ችግር መሆኑን አስታውሰው በሀገሪቱ የሚታየው የሰላም ሁኔታም ሂደቱን እንዴት እንዳወሳሰበውና እንዳወቀው በምሳሌ ያስረዱት የቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው።
አንደኛ በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ ሆሬ ቁጥሩ ናቸውለን እዚህም እዛም በየጊዜ ክሌር የሚያደርጉ የግጭት ሁኔታዎች እንዳሉ ይታወቃል። እና በእንደዚህ አይነት ሁኔታ የምርጫ ቦርድ ምንም እንዳልተፈጠረ ወይም ምንም ችግር እንደሌለ አድርጎ የመራጮች ምዝገባን ሂደት መቀጠል አልቻለም፣ አልፈለገም። ይህ እንግዲህ ስልጠናን ያካትታል። የምርጫ አስፈጻሚዎችን ማስተማራት ያካትታል። የቁሳቁስ ስርጭትን ያካትታል። ጣቢያዎችን መክፈት ያካትታል ማለት ነው።
በመራጮች ምዝገባ ሂደት ብዙ ክፍተቶች ናቸው የተባሉ ምክንያቶች ከተፎካካሪ ፓርቲዎችም ቀርበዋል። በተለይም ከፌዴራል መንግስት ውጭ ባሉ የመንግስት አካላት በተፎካካሪ ፓርቲዎች እጩዎች ላይ የሚደርሰው የእስርና የማስፈራራት ተግባራት እንዲሁም ሌሎች የማያከብ ድርጊቶች የመራጮችን ፍላጎት እንዳቀዘቀዘው ያያሌ ተፎካካሪ ፓርቲዎች ተወካዮች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳም በዚህ ውስጥ ሚስማሙ ይመስላል።
በግልጽ ተቀምጠን በምርጫ ትጋር ወይም ደግሞ አንኳር የሚባል ነገር ላይ ነው ይህ ችግር የተቃጣው። ያ ደግሞ በፓርቲዎቹ ላይ በእጩዎች ላይ መበቃደለን መራጮችን ላይ የመስራት የመስጋት ያለመመረጥ ፍላጎት የማጣት ነገር ያመጣል። ከዚህ አንጻር ሳሩ ነበር እናላልፈው ነገር ምንድን ነው እነዚህ እጩዎች መታሰብ የለባቸውን ነበር። ግን ከዛ በኋላ ለረጅም ሳምንታት ወይም ደግሞ እነዚህ ቀናት እስር ላይ እንዳይቆዩ በጣም የተባበሩን ያገዙን እና መፍትሄ የሚያበጁት የፌዴራል ሕግ አስፈጻሚ ተቋማት ናቸው። በአንዳንድ ሁኔታዎች ራሳቸው የፌዴራል ፖሊስ መኪኖች በስፍራው ሄደው የታሰሩትን እጩዎች እስከ ማስፈታት ድረስ ተግባራቸውን ፈጽመዋል። በዚህ አጋጣሚ ላደረጉልን ትብብር በጣም እናመሰግናለን። እንዳልኩት መታሰር አልነበረባቸውም፣ ሕገወጥ ተግባር ነው።
የበዚህ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ብናልፍ አንዷለም ፓርቲያቸው ይህ ምርጫ በታቀደው የጊዜ ሰሌዳ መሰረት እንዲጠናቀቅ ያለውን ቁርጠኝነት ገልጸው ያጋጠሙ ችግሮችን መንግስትና ገዢ ፓርቲ ለመፍታት እያደረጉ ነው ያሉትን ባጭሩ ገልጸዋል። ይሁንና በተፎካካሪ ፓርቲዎች እጩዎች ላይ ይደርሳል በተባለው በደል ይቅርታ ጠይቀዋል።
የተቃዋሚዎች እጩ ከመታሰር ሌላም ሌላም ችግሮች ጋር የተያያዘውን በተመለከተ ኢንፋክት ይሄ ፐርሰናሊ በዚህ ጉዳይ ላይ በጣም ሀፈት ነው ይሰማኝ። እዚ ቁጭ ይሄ መስማት ማለት ነው መታሰር አልነበረባቸው የሚለው ቅድም ወይዘሪት ብርቱካን እንዳቀረበችው በፍጹም ይሄ ነገር መሆን የሌለበት ጉዳይ እንደሆነ ከልባችን ነው የምናምነው። ብዙዎቻችሁም ስትነግሩን እዚህ ቤት ስታነሱ ከነበሩት አብዛኞቻችሁ ጋር ተገናኝተናል። በግማሽ ቀን ቢሆን ነው መታሰር የሌለባቸው ብለን የምናምነው። በአንድ ቀን እንደሆነ መታሰር የለባቸው ይሄ የምትፈጸመን በጣም ትልቅ ጉድለት አለን ይወስዳለን። በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ በዚህ ጉዳይ ላይ ማለት ነው። ከዚህ በኋላም በጭራሽ መደገም የሌለበትና በፍጹም መሆን የሌለበት ጉዳይ እንደሆነ በጣም ከልብ ነው የምናምነው።
ተፎካካሪ ፓርቲዎችም አሁን ለተፈጠረው ችግር መፍትሄ ሊሆን ይችላል ያላቸውን ሀሳቦች አቅርበዋል። የዜና ተወካይ አቶ ዋሲሁን ተስፋዬ
ከሁሉም በላይ ግን አሁን የመራጩ ተርኖቨር መቀነስ የሁላችንም የቤት ስራ ነው ብለን እናምናለን፣ እንሰራለን። እና እንደ አማራጭ አንደኛ በሀገር አቀፍ ደረጃ ቢያንስ አንድ ቀን የምርጫ መመዝገቢያ ቀን ተብሎ ቢያዝ ዝጎ በመንግስት ደረጃ ዝጎ ነው ሁሉም እንዲመርጥ የሚደረግበት አንዱ አማራጭ እሱ ይወሰድ። ሁለተኛ ቅድም የገለጻችሁት በስልክ የሚደረገው ስበፍጥነት ተደርጎ መራጩ እንዲመዘገብ ብናደርግ ይሄ የሁላችንም ስራ መሆኑን አምነን ሁሉም ፓርቲዎች ይህን ዋና ስራችን አድርገን ቢያንስ ይሄ መራጮች ምዝገባ እስከሚጠናቀቅ ያለን የአየር ሰዓት ላይ ዋና ስራችን አድርገን ብንይዘው የመራጮች ቁጥር መቀነስ ለሁላችንም አደጋ ነው። በተለይ በተፎካካሪ ፓርቲዎች ትልቅ አደጋ ነው። የመራጮች ቁጥር በቀነሰ ቁጥር እየተጎዳ የሚሄደው ስልጣን ላይ ያለው አካል አይደለም፣ ተቃዋሚ ተፎካካሪ ፓርቲ ነው። እና እሱን እኛ እንደ ዋና ስራችን አድርገን ብንወስድ እኛ በተቻለን አቅም ቤት ለቤት በምናደርገው ቅስቀሳ የዞር ዋና ስራችን ይሄ ነው። ተመዝገቡ፣ የምትመርጡትን በኋላ ተወስናላችሁ።
የብልጽግና ፓርቲን ወክለው በመድረኩ የተገኙት አቶ ብናልፍ አንዷለም በበኩላቸው ከተፎካካሪ ፓርቲዎች ሁሉም የመፍትሄ አካል ሊሆኑ መቻል አለባቸው የሚል ቃና ያለው ሀሳብ አቅርበዋል።
እዚህ አዳራሽ ውስጥ እንገናኝ ብቻ ሁሌ እየተካሰስን ከምንቀጥል መሬት ላይ የሚረድና ቼክ ማድረግ የትኛው ቦታ ላይ ምን ችግር አለ፣ ማነው ችግር እየፈጠረ ያለው? የገዢ ፓርቲ መዋቅር ከሆነ ግልጽ ሪፖርት ይምጣና ይህን ይነገርበት። ከተቃዋሚ ፓርቲዎች አኳያ ከሆነ ግልጽ ሪፖርት ይምጣና ይህን ይነገርበት። እንደዛ ከሆነ ብቻ ነው እየተማመን መፍትሄ እየሰጠን ችግሮችን እየፈታን የምንሄድ ብዬ አምናለሁ። ስለዚህ ሁላችንም ተባባሪ ሆነን ምርጫ ቦርድ የሚሰራ ስራ እንደተጠበቀ ሆነ ፓርቲዎቹ ግን በራሳችን ፕላትፎርም የጋራ ኮሚቴዎች እያቋቋምን ወደታች እየወረደ እየፈተሽን ብንሄድ ጥሩ ይሆናል። እስከ ወረዳ ድረስ ደግሞ እነዚህ ኮሚቴዎች በብዙዎቻችሁ በተናጠል አንዳንድ ችግሮች ስታነሱል ተነጋግረናል። የጋራ ኮሚቴ እስከ ወረዳ ድረስ እናቋቁ፣ እዚህ ከሚመጣ እዛ ወረዳ ላይ ብዙ ችግር ይፈታል፣ የሚካሰሰው ነገር እዛ ላይ ይቋጫል፣ ከዛ በላይ ከሆነ ወደላ ወደ አመት መዋቅሮች ይመጣል። በዚህ መንገድ እኔ በጣም አፕል ማድረግ የሚፈልገው ለሁላችሁ የጋራ ምክር ቤት ወረዳ ድረስ እናቋቁም፣ በጋራ እንገምግም። አሉ የሚባሉትን ችግሮች አብዛኞቹ እዛ ወረዳ ላይ መፍታት እንችላለን። ከዛ በላይ ያለ ካለ ደግሞ ወደ ላይ ያመጣል ሊፈታ ይችላል።
ቦርዱ የሚታ ለመለወጥ በሚቀጥሉ ቀናት በትጋት እንደሚሰራና በመጪው ሳምንት ውጤቱን ከተፎካካሪ ፓርቲዎች ጋር እንደሚገመግመው እንደዚሁም ለህዝብ ይፋ እንደሚያደርግ ወይዘሪት ፖለቲካዊ ረክሳ ለጋዜጠኞች በሰጡታቸው መግለጫ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በደቡብ ምዕራብ ኢትዮጵያ የሚገኙ የአምስት ዞኖችና የአንድ ልዩ ወረዳ የክልልነት ውሳኔ ህዝብ ከስድስተኛው ሀገራዊ ምርጫ ጋር በአንድ ቀን በተመሳሳይ ሰዓት እንዲፈጸም መወሰኑ በመራጮች ላይ የሚፈጥረው ግርታ አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ህዝበ ውሳኔውን ማስፈጸሚያ ከሰባት ሚሊዮን በላይ ብር መዘጋጀቱን ታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ ልኳል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች አማካሪ ወይዘሮ ሶላነሽ መልልስ የደቡብ ምዕራብ ኢትዮጵያ የክልልነት ውሳኔ ህዝብና አገራዊ ምርጫ በአንድ ቀን ማድረግ በመራጮች ዘንድ የሚፈጥረው ግርታ አይኖርም ብለዋል።
በመራጮች ኖርማሊ አሁንም ቢሆን የክልል ምክር ቤትና ተወካዮች ምክር ቤት በተመሳሳይ ቀን አብዛኞቹ ቦታዎች ላይ እንግዲህ በሚያቀርብ መሰረት ከአዲስ አበባ ነው ተወካዮች ሁለት ምርጫ ነው የሚያካሂዱት። ስለዚህ ምንም ጥያቄ የለውም ለዚህ ተወካዮች ምክር ቤትና ለክልል ምክር ቤት የሚደረገው ምርጫ ላይ አንድ ተጨማሪ ድምጽ መስጫ ወረቀት መስጠት ነው። እዛ ድምጽ መስጫ ወረቀት ላይ መራጮች ምልክታቸውን አስፍረው ይሄዳሉ። ሌሎች ምርጫዎች ቸውንም ደግሞ ኖርማል መደበኛ ምርጫዎቻችንም ያካሄዳሉ። ስለዚህ የአንድ የለሰው ምርጫ ወረቀት መጨመር ነው እንጂ ሌላ ምንም ስርስር ነገር የለው።
አሁን ትላንት እዚህ ኮንታ ዳውሮ አካባቢ ያሉ ሰዎችን እያነጋገርኩ ነበር እና እስካሁን የወሰድን ያለ ነው አንድ ካርድ ብቻ ነው ብሎኝ ነበረ።
ልክ ነው፣ አንድ ካርድ ነው የሚጠቀሙት።
ኦኬ፣ በአንድ ካርድ ነው ሶስቱንም ምርጫ የሚያካሂዱት?
አዎ ልክ ነው። በአንድ ካርድ ሁለቱንም ምርጫ የክልል ምክር ቤትና የተወካዮች ምክር ቤት እንደሚካሄደው ማለት ነው። ስለዚህ አንድ መራጭ ካርዱን ይዞ ሲገባ በዛ ካርድ መሰረት መዝገብ ላይ መኖሩ ይረጋገጣል። ከዛ የድምጽ መስጫ ወረቀቶቹ ይሰጡታል። በሌሎች የኢትዮጵያ አካባቢዎች የሚሰጠ የድምጽ መስጫ ወረቀት አንድ የተወካዮች ምክር ቤትና አንድ የክልል ምክር ቤት የድምጽ መስጫ ወረቀቶችን ይወስዳል። ህዝበ ውሳኔ በሚካሄድበት ቦታ ላይ ተጨማሪ አንድ የህዝበ ውሳኔ ወረቀት ይወስዳል ማለት ነው። ስለዚህ ምርጫዎቹ ሁሉም ላይ የሚገቡ አድርጎ ይወጣል። ስለዚህ ምንም ኮምፕሊኬትድም አይደለም። ከዚህ ፊት ከሚደረጉ ምርጫዎችም የተለየ ሄደ።
በእነዚህ አካባቢዎች ያሉ መራጮች አሁን ከምርጫ ጣቢያዎች እየወሰዱት ያሉት የመራጭነት ካርድ አንድ ሲሆን፣ በዚህ ካርድ በምርጫ ሁለት በሚሰጠው ድምጽ መስጫ ሁለቱንም ምርጫ ያካሂዳሉ ብሏል። ሁለቱን ምርጫ በአንድ ላይ የሚካሄድበትን ሂደትና አፈጻጸሙን አስረድተዋል።
ምንም ውስብስብ ነገር የለውም። አስፈጻሚዎች አንድ የድምጽ ሰጪ ሲገባ ካርዱን ያያሉ። ካርድ መረጥ ሶስት ወረቀት ላይ ማን ነው የመራጮች መዝገብ ላይ መኖሩን ያረጋግጣሉ። ሶስት ወረቀት ይሰጡታል። በሌላ ቦታ ሁለት ወረቀት ነው የሚሰጠው፣ የክልል ምክር ቤትና ተወካዮች ምክር ቤት ነው። እዚኛው ላይ ግን አንድ ተጨማሪ የድምጽ መስጫ ወረቀት ይሰጣል። ለህዝበ ውሳኔ የተለየ ቀለም ነው የሚኖረው። በዛ መሰረት መራጮች ሶስቱን የምልክታቸውን አድርገው ወደሚመለከተው ሶስት የተለያዩ ሳጥኖች ያስገባሉ ማለት ነው። ሌሎች ቦታዎች ላይ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ሳጥኖች ይቀመጣሉ። እዚኛው ላይ በተጨማሪ የህዝበ ውሳኔ የድምጽ መስጫ ሳጥን ማለት ነው። ስለዚህ በአፈጻጸም በኩል ምንም አይነት ውስብስብነት የለውም። ከሌሎች ምርጫዎችም ሆኖስ ምንም የተለየ አይደለም። በጣም ቀላል
ምርጫውን አንድ ቀን ማድረጉ ወጪ በመቀነሱ ለውሳኔ ህዝብ ያስፈልገው 7 ሚሊዮን ብር ገደማ ብቻ መሆኑን ተገልጧል። በቅርቡ የተደረገው የሲዳማ ክልልነት ህዝበ ውሳኔ እንኳን የፈጀው ከ70 ሚሊዮን ብር በላይ ነበር።
የስልጣኔው ስልጣና ያው በጣም ለህዝበ ውሳኔውን በተመለከተች ተጨማሪ ማረቅ ካልሆነ በስተቀረ ሌላው እንዳለ በብሔራዊ ምርጫ በሚደረገው ውስጥ የሚካተት ነው። የስልጣኔው ስምሪት በዛ ውስጥ የሚካተት ነው። የስልጣኔው ክፍያም በብሔራዊ ምርጫ ውስጥ የሚካተት ነው። ስለዚህ የሚያስፈልገን ተጨማሪ የድምጽ መስጫ ወረቀት እና የድምጽ መስጫ ሳጥን ጋር የተገናኘ በጣም በጣም ያልተጋነኑ ወጪዎች ናቸው። ስለዚህ ከሌሎች ህዝበ ውሳኔዎች ጋር ሲነጻጸር በጀቱ ዝቅተኛ ነው ማለት ይቻላል።
ምርጫ ቦርድ እያከናወነ ያለውንም ተግባራት ወይዘሪት ሰሎና ተናግሯል።
የህዝበ ውሳኔው የሚያደራጁ ከነዚህ ዞኖች ና እየወረዳ የተውጣጡ የህዝበ ውሳኔ ያደራጀ ፕሮጀክት ቢሮ አለ። ከእሱ ጋር በጋራ በጣም በቅርበት እንሰራለን። ከፕሮጀክት ቢሮ ጋር በመተባበር እንግዲህ ለምሳሌ በጀት አዘጋጅተናል። የበጀት ጥያቄ ለተወካዮች ምክር ቤት አቅርበናል። ልጅም የራሳችን ደግሞ ይህን ህዝበ ውሳኔ በሚያደራጅ በዋናው በኦፕሬሽናችን በኦፕሬሽን ስራዎቻችን ስር ህዝበ ውሳኔ ያደራጅ ልዩ ፕሮጀክት ቢሮም በራሳችን እኛ ጋር ደግሞ አቋቁመናል። እሱ እንግዲህ በጀት ማደራጀቱን ተጨማሪ የሚያስፈልጉ ቁሳቁሶችን ማዘጋጀቱን እና ለህዝበ ውሳኔ የሚያስፈልጉ ተጨማሪ ሌሎች ስራዎችን ማከናወኑን የሚሰራ ነው ማለት ነው።
በሲዳማ ክልል ውሳኔ ህዝብ ወቅት የወሰዱትን ልምድ ግንቦት 8/2013 ዓ.ም ይደረጋል ተብሎ ለሚጠበቁት ምርጫዎች እንደ ጥሩ ተሞክሮ እንጠቀማለን ሲሉ ተናግሯል። በደቡብ ምዕራብ ኢትዮጵያ በአንድነት አንድ ክልል ለመመስረት ህዝበ ውሳኔ የሚካሄድባቸው አካባቢዎች የከፋ፣ የሸካ፣ የዳውሮ፣ የቤንች ሸኮ፣ የምዕራብ ኦሞና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሜሪካን ህዝቧ ይቀርባል። የኮቪድ-19 ዓለም አቀፍ ወረርሽኝ ከጀመረ ወዲህ የበሽታውን ህሙማን የሚያክሙ የጤና ባለሙያዎች የዘመናችን ጀግኖች ናቸው ተብለው ይወደሳሉ ይከበራሉ። አንድ ኒውዮርክ ከተማ የሚኖርና የሚሰራ ሳሊም የጤና ባለሙያዎቹን በስዕል ጥበቡ አክብሯቸዋል። ቭላድሚር ሌንስኪ ከኒውዮርክ ያጠናቀረውን ሪፖርት ቆንጅታዬ ለአሜሪካና ህዝቧ ታቀርባለች።
ላንሴት ተብሎ በሚጠራው የህክምና ነክ ጥናቶች መጽሔት ላይ ታትሞ የወጣ አንድ አዲስ ሪፖርት ነው። እንዲህ ይላል፣ የኮቪድ-19 ዓለም አቀፍ ወረርሽኝ ከተከሰተ ወዲህ በእናታቸው ማህፀን ውስጥ ያሉ ወይም በምጥና በወሊድ ወቅት ህይወታቸው አልፎ የሚወለዱ ጽንሶች፣ በእርግዝና ወቅት ህይወታቸውን የሚያጡ እናቶችና ከማህፀን ውጪ የሚፈጠሩ ጽንሶች ኤክቶፒክ ፕሬግነንሲ ከሚባለው ጋር የሚከሰቱ የሴቶችና የጽንሶች ደህንነት እክሎች ቁጥር ወትሮ ከነበረው ከፍ ማለቱን ነው ይህ ጥናት የሚያስረዳው። ለዚህም አንዱ ምክንያት በአያሌ ሀገሮች ሴቶች ያላቸው የጤና አገልግሎት ተደራሽነት ወትሮ ዝቅተኛ በመሆኑና በወረርሽኙ ወቅት ደግሞ ይህ ሁኔታ በመባባሱ እንደሆነ ያስረዳል። ህፃን ማለክ ባለፈው የአውሮፓ መጋቢት ወር መጀመሪያ ላይ ነው የተወለደው። እናቱ ሂንዲ ሸርጊን በኮቪድ-19 ወረርሽኙ መሃል መጸነሷን ባወቀች ጊዜ ወቅቱ ሐኪም ቤቶች በኮሮና ቫይረስ የተጋለጡ ታካሚዎች የሚበዙበት ስለነበረ ወደ ሐኪሞቿ ወይም ወደ ሆስፒታል መመላለስ አታብዢ የሚል ምክር በብዛት ተሰማ ነበር። በዚህ መሃል አንድ ጊዜ ተታመማለች። ስትመረመር በተለምዶ የሳምባ ምች የሚባለው ኒሞኒያ እንደያዛት ታወቀላት። ከዚያም ሐኪሟ ለማንኛውም እናረጋግጥ ብሎ የኮቪድ ምርመራ ሲያደርግ እውነትም ለኮሮና ቫይረስ ተጋልጣለች። ሂንዲ ሸርጊን እንዲህ ታስታውሳለች።
It's just a huge, you know, world that's really unknown and it really pushed me over the edge and I was so stressed.
በቃ ምን ጉድ መጣብኝ ብዬ ከባድ ጭንቀት ውስጥ ገባሁ። የእርግዝናዬን ወቅት በተቀላላው እጅግ ከባድ ጭንቀት ውስጥ ሆኜ ነው ያሳለፍኩት። እንዲህ ቢሆንስ እንዲያ ቢሆንስ እያልኩ ስጋት ውስጥ ነበርኩ።
ከዚያ በኋላ በተደረጉላት በርካታ ምርመራዎች ጽንሱ በትክክል እያደገ መሆኑን ሐኪሞቿ ቢያረጋግጡላትም እሷ ግን ጭንቀቱ ሊለቃት እንዳልቻለ ነው የምትናገረው።
መረጃዎቹ
ሁሉ ትሰሚና እኔ ላይ የሚደርሰው የቱ ይሆን ብለሽ ትጨነቂያለሽ። እንዲህ ይሆን እያልኩ ማውጣት ማውረድ ብቻ ሆነ። ድጋሚ የኮቪድ-19 ምርመራ አላደረኩም፣ ግን ያለማቋረጥ ፍርሃት ውስጥ ነበርኩ። በማደርገው ነገር ሁሉ ልክ ነኝ እንዴ ብዬ ራሴን እጠራጠር ነበር።
ፕሮፌሰር አስማ ካሊል በለንደን ሴንት ጆርጅ ሆስፒታል ከእርግዝናና ከወሊድ ጋር ተያያዥ የሴቶች ጤና ልዩ ሐኪም ናቸው። ኮሮና ቫይረስ በነፍሰ ጡር ሴቶች ላይ ያስከተለውን ጉዳት ካጠኑት ባለሙያዎች መካከል አንዷ ናቸው።
Including more than 6 million women ከ17
ሀገራቶች 6 ሚሊዮን የሚሆኑ እርጉዝ ሴቶችን አሳትፈን 40 ጥናቶችን አድርገናል። እነዚህ ሴቶች ላይ በኮቪድ-19 ወቅት በነበራቸው የእርግዝና ወቅት ያየነውን ከኮቪድ በፊት ከነበሩን መረጃዎች ጋር በማነጻጸር አጥንተናል።
በላንሴት መጽሔት ላይ ታትሞ የወጣው ሪፖርታቸው በእናታቸው ማህፀን ያሉ ወይም ደግሞ ልክ እንደተወለዱ ህይወታቸው የሚያልፈው ልጆች ቁጥር በጽንስ አለመርጋት ወይም በውርጃ ምክንያት ከሚመዘገቡት የተለየ ነው። ሁለቱ ሁኔታዎች የሚከሰቱበት የእርግዝና ወቅት የተለያየ በመሆኑ። ሌላው ይህ ጥናት የደረሰበት ውጤት ደግሞ ኮቪድ-19 ወረርሽኝ ወቅት ከእርግዝና በተያያዘ ምክንያት ህይወታቸውን ያጡ ሴቶች ቁጥር ከወረርሽኙ በፊት ከነበረው በአንድ ሶስተኛ ያህል የበለጠ ሆኖ መገኘቱን ነው። በእርግዝና ወቅት ተገቢው የማህፀን ክፍል ሳይደርሱ የሚያድጉ ጽንሶች ጋር በተያያዘ ከሚከሰቱ የጤና አደጋዎች ተያይዞ አጣዳፊ ሕክምና የሚያስፈልጋቸው ሴቶች ቁጥርም በእጅጉ እንደጨመረ ነው ይህ ጥናት ያመለከተው። የአሃዝ ባለፈው የአውሮፓ 2020 ዓመተ ምህረት በወረርሽኙ ዓመት ማለት ነው ከቀደመው ዓመት ጋር ሲነጻጸር በስድስት እጥፍ በልጦ እንደተገኘ ነው ጥናቱ ያመለከተው። ሌላው በዚህ በስፋት በተከናወነ ጥናት የተደረሰበት ደግሞ ለከበደ ጭንቀት የተጋለጡ ሴቶች ቁጥር ከወትሮ በጣም ከፍ ያለ መሆኑን ነው። ጽንሶች በእናት ማህፀን ውስጥ ባሉበት ህይወታቸው የሚቀጭበት ወይም ደግሞ በምጥና በወሊድ ወቅት ህይወታቸው የሚያልፍበት ምክንያት ከእናቲቱ በኮሮና ቫይረስ መያዝ ጋር በቀጥታ ተያያዥነት አለው ማለት እንዳልሆነ ግን አጥኚዎቹ ሳያስገነዝቡ አላለፉም። ሌላው በዚህ በስፋት በተካሄደ ጥናት የተደረሰበት ውጤት ለከበደ ጭንቀት የተጋለጡ ሴቶች ቁጥር ከወትሮ ከፍ ያለ ሆኖ መገኘቱን ነው። ጽንሶች በእናት ማህፀን ውስጥ ባሉበት ህይወታቸው የሚቀጭበት ወይም ደግሞ በምጥና በወሊድ ጊዜ ህይወታቸው የሚያልፍበት ምክንያት ከእናቲቱ በኮሮና ቫይረስ መያዝ ጋር በቀጥታ ተያያዥነት አለው ማለት እንደሆነ ሳያስገነዝቡ አላለፉም አጥኚዎቹ። በዓለም አቀፉ ወረርሽኝ የተነሳ በህብረተሰቦች ላይ የተከሰቱ ሌሎች ችግሮች ውጤት ነው እንጂ በዓለም ዙሪያ ሀገሮች በወረርሽኙ ምክንያት የእንቅስቃሴ ገደቦችን ስራ ላይ በመዋላቸው ሴቶች ወደ ሐኪም ዘንድ በተገቢው መጠን እየሄዱ የእርግዝና ክትትል ለማድረግ አለመቻላቸው አንድ አብይ ተግዳሮት እንደሆነ ነው ተመራማሪዋ የሚያስረዱት። የላንሴቱ ሪፖርት ሌላዋ አጠናቃሪ የሆኑት የበርሚንግሃም ዩኒቨርሲቲ ፕሮፌሰር ሻኪላ ታንጋሪቲና በበኩላቸው በዚህ ጥናት የተገኙት ውጤቶች በአግባቡ በጥንቃቄ መታየት ያለባቸው መሆኑን ይጠቁማሉ።
If you look at symptoms, the figures are a bit more.
በዚህ ጥናት ውስጥ በማህፀን ውስጥ ያሉ ወይም በወሊድ ወቅት ህይወታቸው አልፎ የሚወለዱ ህፃናት ቁጥር በመጠኑ ከፍ ያለ ነው። ብዙ ልዩነት የሌለው ቀድሞውንም በብዛት የማይከሰት በመሆኑ ነው። ከፍተኛ ገቢ ባላቸው ሀገራቶች በዚህ ወቅት የተከሰቱት ወደ 1000 ገደማ ሲሆኑ ዝቅተኛ ገቢ ባላቸውና በጥናቱ በተካተቱ አካባቢዎችም 1000 ገደማ ይሆናሉ። ይሄ ታዲያ በየጊዜው ክትትል እየተደረገ መጠናት ይኖርበታል።
ዓለም አቀፉ ወረርሽኝ በሴቶች ላይ ከባድ ፈተና እንደደቀነ ጥርጥር የለውም ያሉት አጥኚዋ ሆኖ ቀጣይ ጥናቶች መከናወን እንዳለባቸው ነው የሚያስረዱት።
How generalizable this is across countries.
በዚህ ጥናት የተገኙት ድምዳሜዎች ምን ያህል አጠቃላዩን የዓለም ሀገራቶች ይመለከታሉ? በገበያቸው መጠን በሚለያዩ ሀገራቶች ውስጥ ላይ ልዩነት አላቸው ወይ? ለተጠቀሱት ችግሮች በተለይ ምክንያት የሆኑት ምን ምን ናቸው? እነዚህንና በእነዚህ ጥያቄዎች ዙሪያ መረጃዎችን እየሰበሰብን ማጥናታችንን መቀጠል ይኖርብናል።
ይህኛው ጥናት 20 ከሚሆኑ ሀገሮች የተገኙ መረጃዎችን ተመርኩዞ የተካሄደ ነው።
አሁን ደግሞ ሴቶችና ቤተሰብ። የሴቶችና ቤተሰብ የዛሬ እንግዳችን የማህበረሰብ ሳይንስ ባለሙያ ወይዘሮ ዮዲት አማናቸው። ወይዘሮ ዮዲት ላለፉት 28 ዓመታት በዚህ በአሜሪካ በሴቶችና ብቸኛ ስደተኛ ህፃናት ላይ ሲያገለግሉ የቆዩ ሲሆኑ የጾታ እኩልነትን በተመለከተ ከፍተኛ እንቅስቃሴዎችን ያደርጋሉ። በተለይም ባለፉት 4 ዓመታት በአሜሪካ በፊላደልፊያ ግዛት ለኢትዮጵያውያን ማህበረሰብ የአእምሮ ጤናን በተመለከተ ሰፊ እንቅስቃሴ ሲያደርጉ ቆይተዋል። ኮቪድ-19 በከፍተኛ ሁኔታ የአገልግሎት ዘርፉን ማቃቱና በዚህም የተነሳ በዘርፍ ውስጥ ያሉ እጅግ ብዙ ሴቶች መቸገራቸውን አንስተው የመፍትሄ አማራጮችንና የተለያዩ ሴቶችን ያበቃሉ ያሏቸውን እድሎች ጠቁመዋል። ኤደን ገረመው ጋር ያደረጉት ቆይታም ወይዘሮ ዮዲት ኮቪድ-19 በኢትዮጵያውያን ሴቶች ላይ ስላደረሰው ጫና ከሚያብራሩበት ይጀምራል።
እንደኛ አይነት ሀገሩ በተለይ ውስብስብ ያለ የሴቶች ታሪክ ያለው ሀገር ማለትም ሁለት ኤክስትሪም ነው በየኛ ሀገር ሴቶች ታሪክ። አንድ በኩል በነገስታትም በኃላፊነትም በጦር ሜዳም አርበኝነት በፓርላማ ውስጥ በብዙ ረድፍ የኛ ሴቶች ከዘመናት በፊት ሲሳተፉ የነበሩ ዓለም ላይ ሴቶች እንደዛ በማይሳተፉበት ጊዜ የኛ ሴቶች ሲሳተፉ የነበሩ እና ክብር ቦታ ያላቸው ናቸው። በሌላው በኩል ደግሞ ህፃናትን በመዳር የትምህርት እድል በመንፈግ ገፋ ብሎ ደግሞ የሄዱትን የደሞዝ እኩልነት የሌለበት ጾታዊ ጥቃት በጣም የሚገንበት እና በህግም በፍርድም በህገ መንግስት ውስጥ ደግሞ ያልተካተተ ሴትን መብት በጣም የሚጥስ ደግሞ አንድ ሌላ ወገን ደግሞ አለ። አሁን ይሄንን አይተን ኮቪድን በምንመለከትበት ጊዜ ሴቶቻችን ስራ ዘርፍ አሉበት ጊዜ ብዙዎቹ የጤና ጥበቃ ረድፍ ውስጥ ነው ያሉት። ዋናው በኮቪድ ደግሞ በጣም የተመታው ያረድፍ ነው። ስለዚህ ብዙዎቹ ሴቶች አንድ እጅግ በጣም ብዙ ሰዓትን በሚሰሩበት ጊዜ ቤት ውስጥ ያለውን ስራና ቤት ውስጥ ያለውን በኬርቴከር ወይም በረዳትነት የሚሰሩበት በሙሉ ተጎድቶባቸዋል። በሁለተኛ ደረጃ ደግሞ በአገልግሎት ዘርፍ ውስጥ በጣም ብዙ ስራ ብዙ ሴቶች ተሳትፈው ነው የሚሰሩት እና የአገልግሎት ስራ ሁሉ በኮቪድ ጊዜ ተቋርጧል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ ተበታማላላሽ ከሆነ የምትሰራው በኮቪድ ጊዜ ስልጠና ወይንም የተለያዩ የስራ እድገትን የሚያሰጡ ፕሮግራሞች ሁሉ በኮቪድ ጊዜ ተቋርጠው ነበር። ወደ 64% ነው የሴቶቹ በኢትዮጵያ ውስጥ ሌኦፍ የገጠማቸው በስራ አለም ላይ።
ኮቪድ 19 ሴቶችን ወደ አመራር ማምጣት ላይ የሚያሳድረው ጫና ምንድን ነው? እነዚህ ወደ አመራር የማምጣት ጉዳዮች እስካሁን የተደረጉ ጥረቶች ስኬታማ መሆን አልቻሉት ስለምንድን ነው?
ስኬታማ መሆን አልቻሉም ብዬ ደፍሬ ለመናገር አልችልም። ምክንያቱም በአሁኑ ሰዓት ወደ 50% ፖለቲካል ካቢኔት ውስጥ እና በብዙ ነገር ወደፊት የሄድንባቸው ረገዶች አሉ። በብዙ መስሪያ ቤቶች ብዙ ሴቶች በብዙ ኤንጂኦዎች ብዙ ሴቶች እየመሩ ነው ያሉት ፕሬዚዳንታችን ሳይቀር። ስለዚህ በአንድ በኩል የኛ ሀገር እጅግ በጣም ጥሩ ሰርቷል። ብዙ በፖሊሲ ደረጃ ሴትን የሚመለከት ብዙ ነገር ቦታ ላይ እየዋለ ነው። ከቤጂንግ ስብሰባ ጀምሮ የሴቶች መስሪያ ቤቶች እየተከፈቱ ነው ያሉት። እኛ ሀገር ሴትና የልጆች ሚኒስቴር አለ። የወመንዝ ፌር የሴቶች ስራን የሚመለከት መስሪያ ቤት አለ። በፖሊሲ ደረጃ ብዙ ነገር ወጥቷል። በህግ ደረጃ ብዙ ቦታ ላይ በወንጀል የሚያስቀጣ እንዲሆን ገብቷል። ትልቁ ችግር ሆኖ የታየው ያንን ነገር እንዴት ነው ወደ መሬት ልናወርደው የምንችለው? እነዚህ ነገሮች በእያንዳንዱ ግለሰብ የኔ ነው፣ የሴት ልጅ ችግር የኔ ችግር ነው ብሎ የራሱ አድርጎ መውሰድ መቻል አለበት። ፖሊሲዎቹ መሬት ላይ መውረድ እንዲችሉ፣ ትምህርቶቹ መሬት ላይ መውረድ እንዲችሉ፣ ብዙ መንገድ ሴቷን ጥፋተኛ የሚያደርግ አይነት መልእክቶች ይተላለፋሉ። እነዛ መልእክቶች የሚተላለፉበት ጊዜ ሴቷን ድምጿን ነው የሚይዘው፣ አንደበቷን ነው የሚይዘው።
ኢትዮጵያውያን ሴቶች በዚህ ወቅት ያጋጠማቸው ነገር ኮቪድ ብቻ ሳይሆን ግጭቶች ናቸው። ግጭቶች በተለያዩ አካባቢዎች እየተነሱ ነው። በዚህ ምክንያት ደግሞ እጅግ በጣም ብዙ ሴቶች እና ህጻናቶች ሀገር ውስጥም ሆነ እንዲሁም ድንበር ተሻግረው ለመሰናቀል ተጋልጠዋል። በግጭቶች ሳቢያም ደግሞ ሰፊ የሆነ ጾታዊ ጥቃቶች እየደረሱ መሆኑ ይሰማል። እና ይህስ ምን አይነት ተጽዕኖ አምጥቷል?
መቼም ሁልጊዜ ዓለም ላይ እንደዚህ አይነት ግጭት በሚመጣበት ጊዜ መጀመሪያ አደጋ የሚደርስባት ሴት ነች፣ ከሴት አልፎ ልጆቿ ናቸው። እና አሁንም በእኛም ሀገር ውስጥ ባለው የተለያየ የፖለቲካ የሃይማኖት ችግሮች በተፈጠረው ግጭት ትልቅ ችግር እናቶቻችን፣ እህቶቻችን፣ ልጆቻችን ላይ ነው የደረሰው እና ብዙ ልጆች እና እናቶች ተደፍረዋል፣ ተሰደዋል። እና አሁን ያ ምንድን ነው የሚያመጣው? እንግዲህ ለእሷል ለደረሰባት ብቻ ሳይሆን ትውልድን የሚነካ ጉዳት ነው ያለው። ህይወቷን በሙሉ ጠባሳ ነው የምትይዘው። ያ ጠባሳ የአእምሮ ችግርን እሷ ላይ ብቻ ሳይሆን ልጆቿም ላይ ነው የሚያመጣው። የጀኔሬሽን ወይም በአንድ ትውልድ የሚቆም አይደለም።
እንግዲህ ዘንድሮ ኮቪድ 19 ባጠላበት ዓለም እንደተባለው ይህንን አሸንፈው ለመውጣት መደረግ አለባቸው የምትያቸው የመፍትሄ ሀሳቦችስ ምንድን ናቸው?
ደረግ ያለባቸው ነገሮች በኮቪድም ይሁን ከኮቪድ በኋላ ግንዛቤ፣ የሴት ልጅ ድምጿ የሚሰማበት የሴት ልጅ ጥቃት ጽጡ የሚጠፋበት የሴት ልጅ መብቷን ገፍታ የምታውቅበት ኃላፊነት ከቤት ጀምሮ እስከ መስሪያ ቤት ድረስ የትምህርት እድል የምታገኝበት እውቅና የሚሰጥባት መንገድ አሁን ወርልድ ባንክም 2020 ገንዘብ ሰጥቷል። በሳይንስ በቴክኖሎጂ በማኔጅመንት ሴቶች ብቻ በተመለከቱ ስኮላርሽፕ አግኝተው በዛ ዘርፍ እንዲሰለጥኑ ወደ ከፍተኛ ቦታ እንዲያደርሳቸው እድል የሚሰጥ ገንዘብ ለመንግስት መጥቷል። ዩኤን ደረጃ ደግሞ ቢዝነስ የሚያስጀምር ገንዘብ እና ተግባር እጅ የሆኑ ነገሮችን የሚማሩበት እንደገና ገንዘብ መጥቷል። እነዚህን የምናገኛቸው ሪሶርስ እንዴት አድርገን ነው ወደ ህብረተሰቡ አድርሰን ሴቶቻችንን ልናጠናክር የምንችለው? በፖሊሲ ደረጃ እንዴት አድርገን ነው ልናናብብ የምንችለው? ወረቀት ላይ የምናሰፍረውን ነገሮች ህዝቡን ከቀበሌ አንስቶ ከሰፈር ከድር ጀምሮ እንዴት አድርጎ ነው ሁለቱን ማናበብ ሊቻል የሚችለው? በፍርድም ደረጃ ደግሞ እንዴት ነው በሚጎዱበት ጊዜ በወንጀል ደረጃ ሊቀጣ የሚችለው? ይኸው አሁን የአንድ አመት እስራት የሁለት አመት እስራት ታስሮ ነው የሚወጣበት ጊዜ እዛው ሰፈር ስለሚመለስ እንደገና ያ ሰው የባሰ ጉዳት የማድረስ እድሉ ኃይለኛ ነው። ያ እንዳይሆን ምን አይነት ፕሮቴክሽን ነው ያለው? በጃ ደግሞ እንዴት ነው አጠናክረን ሁለተኛ እንዳይደገም ልናደርገው የምንችለው? እሱን በተመለከተ ነገር ተሰራንበት። ይሄ ኮቪድ ዛሬ ያጠቃልን 10 አመት ወደኋላ ወሰደን፣ 10 አመት አራምደን ወደፊት መሄድ የምንችልበት ደረጃ ሊፈጠር ይችላል።
ወይዘሮ ዲት እናመሰግናለን ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
እኔም እጅግ በጣም ነው የማመሰግነው።
መጨረሻም ኢትዮጵያውያን በአሜሪካ ይቀርባል። ባለፈው ሳምንት እዚህ ዩናይትድ ስቴትስ በሰሜን ቨርጂኒያ አሌክሳንድሪያ ግዛት ውስጥ የሚገኙ ትውልደ ኢትዮጵያ የኮቪድ-19 ክትባቶችን በቀላሉ የሚያገኙበት መንገድ መከናወኑን መዘገባችን ይታወሳል። በርካታ በጎ ፈቃደኛ ኢትዮጵያውያን የሕክምና ባለሙያዎች የተሳተፉበትን የክትባቱን መርሃ ግብር ያጠናጀችው የፋርማሲ ባለሙያ እና የቨንደር መድኃኒት ቤት ባለቤት የሆነችው ዮዲት ውልላት ካለፈው መጋቢት ጀምሮ እስካሁን ባለው ጊዜ ወደ 15,000 የሚሆኑ ሰዎች ክትባቱን እንዲያገኙ ማድረግ መቻሉን ገልጻለች። በዛሬው ዕለትም ቀጣይ ክፍል ይቀርባል። ደረጀ ደስታ አቀናብሮታል።
የቫንደርን መድኃኒት ቤት ባለቤትና የፋርማሲ ባለሙያ ዮዲት ጉልላት ባለፈው ሳምንት ከነገረችን 15,000 ሰው ሌላ በዚህ ሳምንት ከ2,000 በላይ ተጨማሪ ሰዎችን ማስከተባቸውን ነግራናለች። ባለፈው ሳምንት ውይይታችን ያቋረጥነው የተለያዩ ሰዎች ክትባት ለማግኘት ብቻ ሳይሆን ከኮቪድ-19 ጋር በተያያዘ የተለያየ ታሪክ ያላቸውም ሰዎች ወደ መድኃኒት ቤቱ እንደሚመጡ በማድመጥ ነበር።
ለምንጋት ይመጡ መጀመሪያ ኮቪድ የለንም ይላሉ። ብዙዎች አሉት ማድረግ አይፈልጉ ክሊኒካቸውን ይነካሉ። አንዳንድ ጥያቄ ሲጠይቃቸው ሂዶ ጊዜ በአምቡላንስ ይገባሉ። ከኛ ጋር ወስደን በአምቡላንስ ያስከተትናቸውን ሰዎች አሉ። ይህን እርዳታ ብዙ አድርገንላቸዋል። ስፔሻሊ ከዶክተር ሊሻን ጋር በመነጋገር ብዙ ፔሽንቶች ሲመጡ ይህ ፓርክ አድርጎ ይህን አድርጎ ምናምን እያለ ብዙ እንከታተላቸዋለን።
የቫንዶርን ባለቤቶችና በጎ ፈቃደኞቹ የህክምና ባለሙያዎች ክትባት ወደ መስጠቱ አገልግሎት እንዴት ሊገቡ እንደቻሉ ዮዲት እንደሚከተለው ታብራራለች።
መጀመሪያ በኮቪድ ቴስት የሚገባ ነው። አድቨርታይዝ አደረግን፣ ኮቪድ ቴስት እናደርጋለን አለን። ብዙ ሰዎች ይመጣሉ። በዚህ ጊዜ ማንም ሰው ፋርማሲስቶች እንኳን ልጅ ፋርማቶች አያደርጉትም ኮቪድ ቴስት ማድረግ። ብዙ የሚፈራበት ጊዜ ነበር። እኛ ብዙ ነገር እውቀትም አልነበረንም። ይህ ላይክ እንዴት ትራንስሌት እንደሚደረግ እናውቃለን፣ ግን ወደ ኤቴን ደፈርንበት የገባ ነው። ከሰላም በኋላ ኮቪድ ቫክሲን በሚመጣበት ጊዜ አሌክዛንድሪያ ሲቲ እኔን ኮንታክት አደረገን። ከእናንተ ጋር ተባብረን እንስራ ብሎ በዛ ምክንያት የገባ ነው። እኛም ደግሞ ፍላጎት እንደነበረ ነግረናቸው ነበረ። ከዚያ ይሄ ኦፖርቹኒቲ ሲመጣ ብዙ ኮቪድ እነዚህ ፖዚቲቭ የነበራቸውን ኔጌቲቭ የነበራቸውን ሁሉ ሪፖርት እናደርግ ነበረ። ከዳርኮ ላፍ ሴንተር ባንተ ናቸው አሉ። ከነሱ ጋር እንደገና ደግሞ ከአሌክዛንድሪያ ሄልዝ ዲፓርትመንት ጋር ፖስታችን ሆነ ፖዚቲቭ የሆኑትን ሰዎች እየደወሉ ካውንስል እናደርጋል ይችላል ፖዘቲቭ ኔጌቲቭ ይዛለን እንነግራቸዋለን። ማድረግ እንዳለባቸው ሁሉንም እናስተዋውቃለን። እስፔሻሊ በዛ ጊዜ ኢትዮጵያኖች ብዙ ፖዘቲቭ ነበራቸውና ኮሚኒኬሽን ፕሮብለም ነበራቸው። በመሀል እኛ ስለነበረ ከሲዲሲ ጋር እኛ ጋር ይደውላሉ፣ እኛ ደግሞ እነሱ ጋር እንገናኛለን። በፔሽንቶቹና አሌክዛንድሪያ ሄልዝ ዲፓርትመንት
ክትባቱ መስጠት በተጀመረበት አካባቢ በተለይ ለአረጋውያኑ የኢትዮጵያውያን ማህበረሰብ አባላት ወይም ሲኒየር ኬር ያሉትን ጨምሮ ክትባቱ ቅድሚያ እንዲሰጥ ማድረጋቸውንም ዮዲት ተናግራለች።
ፕላኖች ሀውዝ ብዙ አበሾች ኢትዮጵያውያኖች ይኖራሉ። እናቴም እዛ ነው የምትኖረው። መጀመሪያ ያስከተሉናቸው ማንም ሲኒየር ኬር ሳይከተብ የእኛን ሰዎችን ያስከተሉ እዛ ሄደን መጀመሪያ ያከተሉናቸው እነሱ ነው።
በየቦታ ለምሳሌ የሄዳችሁ አዳራሾችን የተጠቀማችሁ ትስትሉ ያስከፍላቸዋል ውስጥ በነጻ ይተባበሯቸው እንዴት ነው የሚሆነው?
አማኑኤል ቤተክርስቲያን እኛን በነጻ በነሄኖክን በነፊልጶስም ይህን ተስፋ በእነሱ በኩል በደንብ በጥሩ ሁኔታ ተቀብለውነት
ይህን ተሰዎች አይኖርባቸው ይህንኑ ስታደርጉ እንዴት ነው የምታካክሱ?
ለምሳሌ ሲዲሲ ወር ሄልዝ ዲፓርትመንቱ ሁለቱን የሚሰጡ ቫክሲን ብቻ ነው። ግሎቭሱ ባንዴዱ ከሱ ጋር የሚመጣባቸው ነገሮች በሙሉ ማንም አይሸፍንልን እያጩ ከኛ ነው። ብዙ ወጪ አለብን። ነገር ግን ይህ ኢንሹራንስ አላቸው። ለዚህ ኢንሹራንሳቸውን ስጡ። ወደፊት ከተከፈለ ፋርማሲስቶችን ከኔ ጋር ይሰራሉ እነሱ ይከፈላቸዋል። እና እስካሁን ድረስ ምንም ነገር የተከፈለ ነገር የለም። ከመንግስት ጋር እየተነጋገርን ነው። ግን በቅርቡ ኢንሹራንስ ካምፓኒ ሪኮግናይዝ አድርጎ እንርዳቸው። ብዙ ነገር በማህበር ውስጥ እያደረጉ ስለሆነ የፓርቲሲፔት አድርገን ስፖንሰር እናድርጋቸው ብለን ከነሱ ጋር እየሰራ ነው። ከነሱ ጋር ጀምረናል።
ሰው እንዲሰማ መጥቶ እንዲከተም እንዴት ነው ሰው ጋር ለመድረስ የቻላችሁት? ምን ምስታደርጋላችሁ ሰው እንዲሰማችሁ?
አንድ በአንድ ነው። አንድ ሰው ከሰማ አንዱ አስር ሰው ይደውላል። አንዳንድ ደግሞ ለኛ ጥሩ አይሆንልንም። በሲቲ በኩል ሲመጣ አንዳንድ ትልልቅ ሰዎችን በመሀል በመሀል እያስገባን እንከትባለን። ትልልቅ ሰዎችን ለመርዳት የምናደርገው ነገር አለ። ግን አንዳንድ ኮታችን ሲበልጥ ደግሞ ብዙ ሰው ሲመጣ ብዙ ሰው ሲሰበሰብ ትንሽ ችግር ይፈጥራል። በፌዴራሉ ግን ለምሳሌ ኢትዮጵያን ኮሚኒቲ በጣም የተባበረ በሬዲዮ ወጥተው ተናግረዋል። እንደውም ያለፈው ዶዛችን ወደ 3400 ፋይበር ነበረን በእጃችን ላይ። አርብ ዕለት በአማኑኤል ቤተክርስቲያን እዛ ከከተምን በኋላ ያን ቀን የመጨረሻ ቀናችን ነበረ። ትንሽ ግጭት ነበረ በኛ በኩል ካሉት ተጠቃሚዎች ጋር። በዛ ምክንያት መድኃኒታችን ይበላሽ ነበር። ግን ኢትዮጵያን ኮሚኒቲ ራሳቸው ሪቻውስ አድርገው እኛ ስፖንሰር እናድርጋችሁ እኛ ጋር ቦታ አለ መታችሁ ከትሟሉ እዛ ሄደን የቀረኝን ወደ 4000 ዶዝ ጨምረን ብለን ቀዳሚና እሁድን ራሳቸው ባለቤቱ ከኛ ጋር ቆሞ ከጠዋት እስከ ማን ጀምሮ እስከ ማታ የጦርነት ፒፒን ድረስ የተናደረግን ረዱ። ከዛም መድኃኒቱ ወደ ማታ ሲተርፍ በየሰው ቤት እያንኳኩ እየሄዱ ይህኛ ተከታዩ እያሉ የኛ ህዝብ የኛ ኢትዮጵያኖች ጨርሰን ወደ ሌሎቹ ዜጎች መጨረሻ ላይ እነሱ ነበሩ የሚመጡት። ከዛም ሹራፈጋ ተዝኝ ግን ደሜ ኦፍ አርሊንተን የእነሱ የዛ ግሩፕ ውስጥ ነው መጥቶ እኛ ከእናንተ ጋር መስራት እንፈልጋለን በጣም ትብብራላችሁና እንረዳችሁ ካለ እንረዳችኋለሁ ብሎ ዛን በስልክ አነጋግሮኝ ነበር። የኛ ቦታ እንዲሰጠንና መድኃኒትም እነሱ እንዲሰጡ የእነሱን አርሊንተን ካውንቲዎችን እንደሚከትሉናቸው ጠይቀውናል።
አሜሪካውያንንም ጨምሮ የተለያዩ ዜጎች መከተባቸውን የገለጸችው ዮዲት ክትባቱን የሚወስዱት በብዛት ኢትዮጵያውያን መሆናቸው ቅሬታ ፈጥሮ እንደነበር ተናግራለች። በዚህ ሳምንት ከተሰጠው ከ2000 በላይ ክትባት ጋር ወደ 17000 ሰዎችን በማስከተብ የቻለችው በበርካታ የበጎ ፈቃደኞችና ዜጎች እንዲሁም እህቶቿ ትብብር መሆኑንም ገልጻለች።
ሰዎችን ብቻ ናቸው እዚህ ውስጥ የሚከተቡት ነው የሚሉ አንክሬቱም ራሴ ይገርመኛል። ለምን ለኔ 4000 ዶዝ በአንድ ሳምንት ውስጥ ለምን እንደሚሰጡ ምን ራሴ አላውቅም። እና ሜቢ የእግዚአብሔር ድጋፍ አለበት። ሌላም ደግሞ ብዙ ሰዎች መጥተውኛል። እህቶቼ ተርሴት ግልማት፣ እቴቴ ሬስቶራንት፣ ገነት ሄኖክ ተስፋ፣ እነሱ ሁሉ ሰዎች ይህ ረተውኛልና የአባቶቻችን የእነሱ አምላኪሆነን ይህን ያደረገው በላይ ብቻ የተደረገ ስራ አይደለም። እንግዲህ ይሄ ኮቪድ ተጀመረ ጀምሮ እኔም በሜል ፋርማሲስተም ያለሁ ዲኤንኤ ነው የምሰራው። ዲኤንኤ ወደር ያገኘሁበት ጊዜ
እንቺ እዚህ ሀገር የመጣሽው ምን ቆየሽ?
እዚህ ሀገር የመጣሁት 1986 ነው። ቦስተን ሄጄ ትምህርት ቤት የተማርኩት። ነገር ግን ብዙ ጊዜ የኖርኩት በሜን ከተማ ነው። ፖርትላንድ ሜን ውስጥ የኖርኩት። ወደ ቨርጂኒያ ሙቭ ካረኩ ሜቢ አንድ አምስት አመት ሆነታችን። ይህ ፋርማሲ ገና ሌላ ላይሰንሳችን ያገኘ ነው። ወደ ኖቬምበር ዲሰምበር አካባቢ ነው የካ የተከፈተ ነው። በኮቪድ ምክንያት ተዘግቶብን ነበርና መጀመሪያም ስራችን የጀመረው በኮቪድ ቴስት እና አንዳንድ በዶክተር ሊሻን በኩል በሚመጡ የኢትዮጵያን ካስተመሮች በዛ ነው የጀመርነው። እህቶች ያሉ በጣም የሚረዱ ሌላ ደግሞ ይህ ቮለንተሪዎች አሁን የፓርቲ ፈሳኝ አልከፍላቸውም
አድማጮቻችን ከፋርማሲ ባለሙያዋ እና የቫንዶረም ፋርማሲ ባለቤት ዮዲት ጉልላት ጋር ያደረግነው ውይይት በዚህ ያበቃል። ቀሪዎቹን በድረገጻችን እና በማህበራዊ ድረገጾቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲሰራችን ደግሞ አባየው ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።